የኮቪድ-19 ቫይረስን መከላከል የሚያስችሉ ክትባቶች የምርምር ሂደት አበረታች ውጤቶችን አምጥቶ አንዳንድ ሀገራት የሙከራ ስርጭትን ለማስጀመር ማብደግ ይገኛሉ። ለመሆኑ በእጩነት የቀረቡት ክትባቶች በምን ደረጃ ላይ ይገኛሉ? በምንስ መልኩ ነው ለተጠቃሚዎች የሚቀርቡት? የቀደሙ አሰራሮችን አጣቅሰው ያስረዱን ዘንድ በዩናይትድ ስቴትስ በሽታዎች መቆጣጠሪያ ማዕከል ውስጥ በከፍተኛ ኃላፊነት በማገልገል ላይ የሚገኙትን ዶክተር ኤርሚያስ በላይን አናግረናል። ዶክተር ኤርሚያስ በላይ በድጋሚ ስለተገናኘን ደስ ብሎኛል። ከሰሞኑ ውጤታማ የኮቪድ-19 ቫይረስ መከላከያ ክትባቶች እየተገኙ መሆናቸው ይሰማል። እንግሊዝን የመሰሉ ሀገራት በጥቅም ላይ ሊያውሏቸው እየተዘጋጁ መሆኑን ተሰምቷል። ቀደም ባሉት ጊዜያት ክትባቶችን ለማዘጋጀት የወሰደው ከነበረው ጊዜ አንጻር የአሁኖቹ ክትባቶች ግኝት የፈጠነ ነው ወይስ የዘገየ ነው ማለት ይቻላል?
ኦ በጣም የፈጠነ ነው። ከዚህ በፊት ክትባቶችን ለማዘጋጀት አመታት ይወስዱ ነበር። ጥቂቶች ከሶስት አንዳንዴም ከዛ በላይ ከሶስት አመት ከዛም በላይ ሊወስድ ይችላል። በአሁኑ ግን በጣም በፈጠነ ሁኔታ አንድ አመት ባልወሰደ ጊዜ ውስጥ ክትባቱ ማለፍ ያለበትን የጥናት ሁኔታዎች አልፎ እዚህ ደረጃ ላይ ደርሷል እና የስ በጣም በኃይለኛ ፍጥነት ነው ለመጀመሪያ ጊዜ ክትባት በማምረት ታሪክ ውስጥ በፈጣን ደረጃ ላይ ነው ክትባቱ እዚህ ሊደርስ የቻለው።
እንግዲህ በዩናይትድ ስቴትስ ውስጥ እስካሁን በስራ ላይ እንዲውል እውቅና የተሰጠው ክትባት ባይኖርም ሶስተኛው ምዕራፍ ላይ የደረሱ አምስት ክትባቶች እንዳሉ የበሽታዎች ቁጥጥር ማዕከል አስታውቋል። ይህ ምዕራፍ ምን አይነት ስራዎች የሚከናወኑበት ነው? ለተጠቃሚዎች ከመዳረሱ በፊት የሚቀረው ደረጃ ምንድን ነው? አሁን ሶስተኛ ምዕራፍ ላይ ደረሱ ሲባል
ሶስተኛ ምዕራፍ ወይም ፌዝ 3 የምንለው የመጨረሻው ጥናት የሚደረግበት ነው። በሺዎች የሚቆጠሩ በ30,000 40,000 50,000 በላይ የሚቆጠሩ ክትባቱ የሚሰጣቸው ሰዎች ጥናት የሚደረግባቸው ሰዎች ተመርጠው ክትባቱ ተሰጥቷቸው በሽታውን በእነኚህ ቁጥር ባላቸው ሰዎች ከፍተኛ ቁጥር ባላቸው ሰዎች ክትባቱ በሽታውን እንደሚከላከል ረጅም ጊዜ በመከታተል ለወራት በሚወስድ ጊዜ በመከታተል ከበሽታው ክትባቱ እንደሚከላከላቸው ጥናት የሚደረግበት እንደገና ደግሞ ቁጥራቸው በዛ ያለ ስለሆነ የክትባቱ ደግሞ ሳይድ ኢፌክት ወይም ደግሞ የተለየ ያልተጠበቀ ጉዳት እንደማያመጣ በተጨማሪ ጥናት የሚደረግበት ነው። እነዚህ ሰዎች በሁለት ቡድን ይከፈላሉ። ክትባቱ የሚሰጣቸው እንደገና ደግሞ ክትባቱ የማይሰጣቸው ሰዎች ተለይተው በሁለቱ መካከል የበሽታውን የሚይዛቸውን ቁጥር በማጥናት ክትባቱ የተሰጣቸው ሰዎች ከበሽታው እንደሚጠበቁ፣ ያልተሰጣቸው ደግሞ በሽታው እንደማይጠበቁ የሚደረግ አይነት ጥናት ነው። አንተ እንዳልከው 5-6 የሚሆኑ ክትባቶች እዛ ደረጃ ላይ ደርሰዋል። ግን ሁለት ክትባቶች በዚህ በሶስተኛው ክፍል ወይም ፌዝ 3 ጥናት ላይ ጥሩ ውጤት ስላመጡ የአስቸኳይ ጊዜ ፈቃድ ለማግኘት ኤፍዲኤ ፉድ ድራግ አድሚኒስትሬሽን የሚገባው ማመልከቻ አቅርበው በዛ ፕሮሰስ ላይ ይገኛሉ።
ሌላው ማብራሪያ የሚያሻው ጥያቄ ፈቃድ የሚያገኙ ክትባቶች በምን መልኩ ይሰራጫሉ የሚለው ነው። ዶክተር ኤርሚያስ ከወራት በፊት በነበረን ቆይታ በእርግጥ ጠቀስ አድርገውታል። ሀብታም ሀገራት ለክትባት ምርምርና ስርጭት የሚሆን በቂ አቅም አላቸው። በርካታ የአፍሪካ ሀገራትን ጨምሮ ደግሞ የኢኮኖሚ አቅም የሚፈትናቸው ሀገራትም አሉ። በእነዚህ ሀገራት ለሚኖሩ ህዝቦች ክትባቱ ሊደርስበት የሚችልበት ዓለም አቀፍ አሰራር አለ ወይ? አሁንም
ዓለም ጤና ድርጅት በWHO እንደገና ደግሞ ጋቪ በሚባል ግሎባል አላያንስ ፎር ቫክሲን ኢንስቲትዩት የሚባል ጋቪ የሚባል ድርጅት እነሱ በዚህ ሁኔታ ላይ እየሰሩ እንደሆነ አውቃለሁ። ግን ምን ያህል ደረጃ ላይ እንደደረሰ ገና ክትባቱ ራሱ ለገበያ የቀረበ ስላልሆነ በምን ያህል ፍጥነት ወደ ታዳጊ ሀገሮች ሊደርስ እንደሚችል አሁን ከዚህ ሆኜ መናገር አልችልም። ግን ይህንን ስራ ብለው ይህንን የሚያዘጋጁ ይህንን የሚያጠኑ ብዙ ድርጅቶች እንዳሉ የጤና የዓለም ጤና ድርጅትን ጨምሮ የጋቪ ያልኩት ድርጅትም በዚህ ላይ እየሰሩ እንደሆኑ አውቃለሁ።
ዶክተር ኤርሚያስ አንድ ጥያቄ ልጨምር። ኢትዮጵያን የመሰሉ ሀገራት ክትባቱ ወደ ግዛታቸው በሚደርስ ጊዜ በፍጥነት ለተጠቃሚዎች ለማድረስ ሊወስዷቸው የሚችሏቸው ቅድመ ዝግጅቶች አሉ ወይ?
እንግዲህ ክትባቶችን መስጠት የመጀመሪያ አይደለም። ማደራጀቱን፣ ማከማቻውን ቦታ፣ ከማከማቻው ቦታ ወደ የህብረተሰቡ እንዴት እንደሚሰራጭ የህፃናት ክትባት በየጊዜው የሚሰጥ ስለሆነ ያንኑ ሲስተም ያንኑ ፕሮሰስ በመጠቀም ክትባቶች ወደ የክፍለ ሀገሩ ወደ ተለያየ ቦታ ላይ እንዲዳረሱ ማድረግ ይቻላል። አሁን ዋናው ትልቁ የዚህ ክትባት ልዩ ሊያደርገው የሚችለው የትኛው ክትባት ታዳጊ ሀገሮች እንደሚቀርብ አንድ መታወቅ ይኖርበታል። ያደጉ ሀገሮች ለምሳሌ አሜሪካን ሀገር የሚቀርበው ክትባት በቅዝቃዜ የሚቀመጥበት የፍሪጅ ፍላጎቱ ቀላሉ የሚገኝ አይደለም። አሁን ለምሳሌ አንዱ ክትባት -70 ወይም -70 ዲግሪስ ነው መቀመጥ ያለበት። እንደዚህ አይነት -70 የሚያቀርብ ፍሪጅ በየቦታው ለማግኘት በጣም አስቸጋሪ ነው። ባደጉትም ሀገር እንኳን ቀላል አይደለም። ሆኖም ግን ሌላ ክትባቶች ደግሞ አሉ። ያን ያክል የቅዝቃዜ ፍላጎት ማያስፈልጋቸው ማለት ነው፣ ወይም ያን ያክል ማቀዝቀዝ ማያስፈልጋቸው። እነሱ ክትባቶች ገና ቅድም እንዳልከው ጥናት ላይ ናቸው። አንዳንዱ በሶስተኛ ደረጃ ላይ አለ። እነሱ ክትባቶች ከደረሱ በቀላሉ ማሰራጨት ይቻላል። ምክንያቱም እንዳልኩ ክትባትን ማሰራጨት አዲስ አይደለም። በፖሊዮ በየሀገሩ ተሰርቶበታል። ፖሊዮ ማጥፋት እንደሚመለከት ሚዞልስ እና ደግሞ ሌሎችን የህጻናት ክትባቶችን በማሰራጨት ብዙ ልምድ አለ። ያንን ተጠቅሞ ማሰራጨት ይቻላል። ዋናው ግን የትኛው ክትባት ነው ለታዳጊ ሀገሮች የሚቀርበው የሚለው ነው። ብዙ የቅዝቃዜ ፍሪጅ የማያስጠይቀው ብዙ ቅዝቃዜ የማያስጠይቀው ክትባት ከሆነ ለማሰራጨት ብዙ የሚያስቸግር አይመስለኝም።
እጅግ በጣም አመሰግናለሁ። በዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል ውስጥ በከፍተኛ ኃላፊነት እያገለገሉ ይገኛሉ፣ ዶክተር ኤርሚያስ በላይ ማብራሪያውን ስላቀበሉን በእጅጉ አመሰግናለሁ። በአድማጮች ስም
እኔም አመሰግናለሁ።